እናስተላልፈን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶው ጀመረ።
ግዲቪ የፈጠራ ስራዎች ተሰራ አባቲ ወይናቲ ስራ በሄዱበት ነበር ተሞካክር የነበረው። ግን ለነዚህ ነገሮች ሶሉሽን ፈልጌ ጓደኞቼ ለማጥናት ላይብረሪ ሲሄዱ እኔ ደግሞ የፈጠራ ስራዎች ለመስራት ወደ ላብራቶሪዎች ሄድ ነበር።
ከልጅነቱ ጀምሮ በፈጠራ ስራዎች ላይ ሲሳተፍ የቆየ ወጣት ይበድን ካሚል የምሽቱ እንግዳችን ነው። በዚህ ዙሪያ ዘገባ ይኖረናል። እንዲሁም ደግሞ ሌሎች የስራ ፈጠራ ነክ ዘገባዎችና ጥንቅሮችንም ይዘናል። እደን ገረመው የምሽቱ መስተናግዶ በመምራት የለፋስ ማራ ደግሞ በድምጽና ምስል ምህንድስናው ከመላው አሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አዳዲስ ነገሮችን የመፍጠር አቅማቸውን ተጠቅመው ለስኬት ከበቁ ወጣቶች መካከል አንዱ ኢዘዲን ካሚል ነው። በታዳጊ ወጣትነቱ ከአመታት ከ30 በላይ የፈጠራ ስራዎችን በማቅረብ ከ10 በላይ የሀገር ውስጥና ውጭ ሀገር ሽልማቶችን ማግኘት የቻለው ኢዘዲን በአሁኑ ሰዓት ሄክስላብ የተሰኘ ድርጅት መስርቷል። የአዲሱን ድርጅት ህልም ለማወቅ መንገዱንም ለመቃኘት ሀብታሙ ስዩም ኢዘዲንን በስልክ መስመር ላይ አግኝቶታል። ቆይታቸው በመቀጠል ይቀርባል።
በጣም አመሰግናለሁ ኢዘዲን ስላገኘኝው በጣም ደስ ብሎኛል። ደሃላ ጥቂት አመታት ልውሰድህ። በታዳጊ ወጣትነት ዘመንህ በርካታ የፈጠራ ስራዎች አቅርባሃል። ዓለም አቀፍና የሀገር ውስጥ ሽልማቶችንም እንደወሰድክ አስታውሳለሁ። የተወሰኑትን እስቲ አስታውሰኝ።
ብዙዎች ከዚህ በፊት የሚያውቁኝ የሃርድዌር እና ሶፍትዌር የፈጠራ ስራዎች ላይ ነው። 37 የፈጠራ ስራዎች ሰርቻለሁ። 14 ሀገር አቀፍ የክቡር ጠቅላይ ሚኒስትሩን ጨምሮ ሀገር አቀፍ እና 2 ዓለም አቀፍ ሽልማቶች ከብሪቲሽ ካውንስል እና ዩኤንዲፒ ሽልማቶች ማግኘት ችያለሁ። 4 ዋና ዋና ዘርፎች ላይ ሰራለሁ። የጤና ዘርፍ ላይ ሰራለሁ። የሪኒዌብል ኤነርጂ ቴክኖሎጂ ወይ ደግሞ ታዳሽ ኃይል ላይ ሰራለሁ። የደህንነት ዘርፍ ላይ ሰራለሁ። ሌላኛው ደግሞ አይኦቲ ኢንተርኔት ኦፍ ቲንግስ ላይ ሰራለሁ። ያው ዘርፎቹ ከተከስኩ አይቀር በእነዚህ ዘርፎች ውስጥ ከሰራኋቸው ስራዎች መካከል አራቶቹ ለመጥቀስ ያክል በሪኒዌብል ኤነርጂ ቴክኖሎጂ ዘርፍ በፀሐይና ኤሌክትሪክ ቻርጅ አድርጎ የሚሄድ ባለ 3 እግር ተሽከርካሪ ሰርቻለሁ። በሱም በብሪቲሽ ካውንስል የ5000 ፓውንድ አሸናፊ ነበር። እንዲሁም ደግሞ በሄልዝ ዘርፍ ኮሮና በተከሰተበት ጊዜ ኮቪድ ብራስሌት ሰርቼ ነበረ። ይሄ ኮቪድ ብራስሌት ፊታችን ለመንካት እጃችን ፊታችን ጋር ስናስጠጋ እየጮኸ ፊታችንን እንዳንነካ ሪማይንድ የሚያደርገን ቴክኖሎጂ ነው ማለት ነው። ሴፍቲ ኤንድ ሴኩሪቲ ዘርፍ ደግሞ ኤክስ ፋየር የተባለ የአሜሪካን ኤምባሲ አይኮ ግላቭስ እንዲሁም ደግሞ ጃይካ የጃፓን ኢንተርናሽናል ኮርፖሬሽን ባዘጋጁት የፈጠራ ስራ ውድድር ላይ በሀገር አቀፍ ደረጃ ያሸነፍኩበት ነው። እሳት አደጋ ሲነሳ ለ5 የቤተሰብ አባሎች በያሉበት የሚደውል እና የጮኸ ጎረቤት የሚጠራ ቴክኖሎጂ መስራች ያለው ማለት ነው። ሌላኛው የአውቶሜሽን ዘርፍ ላይ ነው። አውቶሜሽን ኢንተርኔት ኦፍ ቲንግስ ዘርፍ ላይ ኤክስ ዲስተርብ የሚባል ቴክኖሎጂ ሰርቻለሁ። ብዙ ጊዜ ያው ጸጥታ ወደሚያስፈልግበት ቦታ ሲገቡ ስልካቸው ሳይለንት የሚያደርግ ከዛ ሲወጡ ደግሞ ላውድ የሚያደርግ ቴክኖሎጂ መስራት ያለው።
እንግዲህ የቅርብ ጊዜ ትኩረት ደግሞ ሄክስላብ በተሰኘው ተቋምህ ላይ ሆኗል። ይህንን ተቋም ለመመስረት የፈለክበት ምክንያት ምንድን ነው? በምን አይነት ጉዳዮች ላይስ ነው በመንቀሳቀስ ላይ የሚገኘው?
የሀገራችን መንግስት ዲጂታል ኢትዮጵያ 2025 በሚል ትልቅ የዲጂታል ትራንስፎርሜሽን እቅድ ተይዞ እየተሰራ ይገኛል። በተለይም ደግሞ የቴሌብር ፔመንት ኢንተግሬሽኖች እንዲሁም ደግሞ የናሽናል አይዲ ደግሞ መምጣት እነዚህ ሁለት በጣም ትልቅ ኦፖርቹኒቲዎች ናቸው ብዬ አምናለሁ። በፋይናንስ ዘርፍ እንዲሁም ደግሞ የናሽናል አይዲው ደግሞ እንደ አጠቃላይ ጄኔራል የሆነ ቢዝነስ ሲሰራ ከደህንነት አይደንቲቲ ከብዙ ነገር አንጻር ትልቅ ኦፖርቹኒቲ ይዘው ነው እነዚህ ሁለት ነገሮች ይዘው እየመጡ ያሉት እና ያው አንዱ የዲጂታል ትራንስፎርሜሽን አካል ለመሆን በተለይ ስሞል ቢዝነሶች ዲጂታል ኤግዚስተንሳቸው የተሻለ እንዲሆን ድረገጾች፣ ዌብሳይቶች እንዲኖራቸው እንዲሁም ደግሞ ያለ ወረቀት ስራዎች ማቀላጠፍ እንዲችሉ ስሞል ቢዝነሶች፣ ሚዲየም እና ከፍተኛ ኢንተርፕራይዞች በቴክኖሎጂ ዘርፍ ለመደገፍ በሚል ነው ሄክስላብስን ያቋቋምነው። ካቋቋምነው ወደ 8 ወር ይሆናል። በ8 ወር ውስጥ ግን በጣም ትልቅ አቺቭመንቶች አሉ። ያው ከፐርሰናል ብራንዱ የመጣ ነው ብዬ ነው የማስበው ድርጅቱ ሳይሆን ያው አስ ሲኢኦ እና ኦነር ከመሆን ያንጻር በደንብ በማስተዋወቅ 110 ድረገጾች ማበልጸግ ችለናል። በተለያየ ዓለም ውስጥ ላሉ ግለሰቦች እና ድርጅቶች ማለት ነው። በተለይም አሜሪካን፣ ዱባይ፣ ሳውዲ አረቢያ፣ ተርኪ፣ አዘርባጃን እና ኢትዮጵያ ላይ በብዛት ካምፓኒዎች ድረገጾች ሰርተናል። ወደ 16 የሞባይል መተግበሪያ አፕሊኬሽኖች ሰርተናል። በርካታ ደግሞ የስቶክ ማኔጅመንት፣ የሰው ሀብት አስተዳደር፣ ፋይናንስ ማኔጅመንት ሶፍትዌሮች ከዋስትና ጋር ሰርተናል እየተጠቀሙበት ነው። አሁን ሌሎችም ሶፍትዌሮች እየሰራን እንገኛለን። ይሄ ይመስላል ሄክስ ላብስ።
ከአንተ በፊት የተወሰኑ ወጣቶች፣ ከአንተ በኋላም ደግሞ ሌሎች ወጣቶች የተለያዩ የፈጠራ ስራዎችን እያሳዩ ከማህበረሰቡ ጋር ተዋውቀዋል። ነገር ግን ወደፊት ገፍተው አሁን አንተ ያስመዘገብከውን አይነት ስኬት ማስመዘገብ ሳይችሉ የቀሩ አሉ። ትልቅ አቅም እያላቸው ትልቅ ቦታ ያልደረሱ በርካታ ወጣቶች አሉ። አንተ እዚህ ስፍራ ላይ እንድደርስ አድርጎኛል የምትለው ልዩ ብልሃት ወይንም ደግሞ የጀርባ ሚስጥሩ ምንድን ነው ብለህ ታስባለህ?
በጣም ጥሩ ጥያቄ ነው። ለሌሎችም ወጣቶች ይጠቅማቸዋል ብዬ አስባለሁ። እኔ የምሰራቸው ስራዎች በቀላል ወደ ተግባር መቀየር፣ ወደ ፋይናንስ መቀየር ላይ የረዱኝ 4-5 ዓመት በፊት ነው ሚዲያ ላይ ሞር ራሴን ማስተዋወቅ፣ ስራዎችን፣ አገልግሎቶችን ማስተዋወቅ የጀመርኩት እና በአጭር ጊዜ ውስጥ ወደ ስራ መፍጠር መግባት የቻልኩበት ትልቁ ምክንያት ሜንቶር የሚያደርጉኝ ሰዎች በጊዜ መፈለጌና ምን ማድረግ አለብኝ የሚለው ነገር በራሴ መወሰን ሳይሆን ሌሎችንም ጭምር በማማከር መንገዶች መፈላለጌ ነው ብዬ አስባለሁ። ለሌሎች ወጣቶችም የምመክረው ነገር መንገዶች በራሳቸው ብቻ መፈለግ ብቻ ሳይሆን አብዛኛው ጊዜ የተሻለው መንገድ የሚሆን ነው ሌሎች የሄዱበት ተሞክሮ መጠየቅ፣ ብዙ ዓመት በስራው ላይ ልምድ ያላቸው ሰዎች ጋር ቁጭ ብሎ በማውራት እንዴት ይሻላል ብሎ መምከር በጣም የተሻለ ነው ብዬ አስባለሁ። በአጠቃላይ ትልቁ ነገር የሜንቶርሺፕ መፈለግ ነው ብዬ አስባለሁ። አብዛኞቹ ደግሞ ወጣቶች ስራ ለመጀመር በተለይ ሀሳብ ብቻ ካላቸው ገንዘብ ከሌላቸው ስራ ለመጀመር ያው እኛ ሀገር ላይ አልተለመደም ሀሳብ ላይ ኢንቨስት ማድረግ፣ እንደዛም አይነት ባለሀብት ማግኘት በጣም ይከብዳቸዋል። ግን እኔ ሌላኛው ያው ከባዱ ነገር ለወጣቶች ለእኔም ከባዱ የነበረ እና ከሜንቶርሺፑ በተጨማሪ ስራዬን በቀላሉ ወደ ምርት ለመቀየር ያስቻለኝ ግራንት ፈልጌ አፕላይ አድርጌ ግራንቶች ማግኘቴ ነው። ለምሳሌ የብሪቲሽ ካውንስሉን የገንዘብ ድጋፎችን ኦንላይን ላይ ፈልጌ አፕላይ አድርጌ እነዛን አክሰስ ማድረጌ በቀላሉ ፕራይቬት የሆነ ካምፓኒ ፋውንድ በማድረግ ያለኝን ነገር አውጥቼ ማሳየት መቻሌ ነው ብዬ አስባለሁ። እነሱ እንደዚህ አውጥተው መስራት እንደሚችሉ ካሳዩ፣ ትልቅ አይዲያ ካላቸው ኢንቨስት ሊያደርግላቸው የሚችል ባለሀብት አያጡም። ዋናው ነገር የመስራት አቅማቸው ምን ያክል እንደሆነ በትንሽም ነገር ቢሆን ሰጥተው ማሳየት ይጠበቅባቸዋል ብዬ አስባለሁ።
አንተም ቀደም ብለህ ጠቃቅሰኸዋል፣ መንገዶች አልጋ ባልጋ ላይሆኑ ይችላሉ። እጅግ ፈትኖኛል የምትለው አፍታ አለ ወይ? እስካሁን ድረስ ስታስበው ያንን ጊዜ ባላልፈው ኑሮ ዛሬ ላይ ለመድረስ ይከብደኝ ነበር፣ እቸገር ነበር የምትልበት አፍታ ምንድን ነው?
እኔ በርካታ ፈታኝ ጊዜዎች አሳልፌያለሁ። እነዚህ ነገሮች አቺቭ ሳደርግ በተለይ የመጀመሪያዎቹ ሀሳቦች ተጨባጭ ነገር ስቀይር ማለት ነው። እንደ ማንኛውም ወላጅ የኔም ወላጆች እነዚህ ነገሮች በምሰራበት ጊዜ የፈጠራ ስራዎች በምሰራበት ጊዜ 4-5 እስከ 9 ክፍል ድረስ ቤት ውስጥ እነዚህ ነገሮች እንድሰራ አይፈለግም ነበረ። ብዙ ጊዜ የፈጠራ ስራዎች ስሰራ አባቴ ወይ እናቴ ስራ በሄዱበት ነበረ ስሞካክር የነበረው። ግን ለእነዚህ ነገሮች ሶሉሽን ፈልጌ ጓደኞቼ ለማጥናት ላይብራሪ ሲሄዱ እኔ ደግሞ የፈጠራ ስራዎች ለመስራት ወደ ላብራቶሪዎች እሄድ ነበረ። ወደ ላብራቶሪዎች ሲሄድ ያው አንዳንዴ ፊዚክ ኬሚስትሪ መምህሮቻችን ጋ ነው ቁልፍ የሚቀመጠው። አንዳንዴ እነሱን አጥቼ ገና ወደ ቤትም መለስባቸው ጊዜያቶች ነበሩ እና ይሄ ነገር ሪል ኢምፓክት ፖዘቲቭ የሆነ ኢምፓክት ያለው የምሰራው ነገር ዝም ብሎ ኖርማል ከሆነ ስታፍ የዘለለ ነገር እንደሆነ በአቺቭመንቶች ለቤተሰቦች ፕሩቭ ከማድረጌ በፊት በጣም ብዙ ፈተናዎች ነበሩ። ግን ከፍተኛ ፓሽን ስለነበረኝ ችግሮች ሳይ እንደ ችግር ማለፍ ሳይሆን የሆነ ሶሉሽን ለማበጀት ጥረት አደርግ ስለነበረ በዛ ፍቅር የተነሳ እነዛን ነገሮች አልፌ ነገሮች አቺቭ ሳደርግ በተለይ የክብሩ ጠቅላይ ሚኒስትሩ ሽልማት ጊዜ አባቴን የአፍሪካ ህብረት ውስጥ ነበረ እሱን ይዤ ሄጄ ከዛ ጊዜ በኋላ ነው ቤተሰብም ደግፎኝ ራሳቸው የምሰራበት ስፔስ አዘጋጅተው ነገሪን የምሰራቸው ነገሮችን ሰፖርት ማድረግ የቻሉት።
ከመላይታችን በፊት በአሁኑ ጊዜ እንግዲህ ከ30 በላይ ፈጠራዎችን አስመዝግበሃል፣ ከ10 በላይ ሽልማቶችን ወስደሃል፣ የራስህን ትልቅ የቴክኖሎጂ ተቋምም ለማቋቋም ችለሃል። ኢዘዲን የመጪ ዘመን እቅድህ ምንድን ነው?
የኔ ትልቁ እቅዴ ኢትዮጵያ ላይ ትልቅ ኢኮሜርስ ፕላትፎርም ማበርከት፣ በተለይ ብዙ ጊዜ ፊዚካሊ ወደ ስቶር ሄደን የምንገበያያቸው ነገሮች በመቀነስ በተቻለ መጠን ከትንሽ እስከ ትልቅ ነገሮች ኦንላይን ላይ ሰዎች እንዲገዙ ማድረግ ትልቅ የኢኮሜርስ ፕላትፎርም ለኢትዮጵያም ለአፍሪካም ማበልጸግ ነው። ትልቁ ህልሜ ያ ነው።
እጅግ በጣም አመሰግናለሁ። ኢዘዲን ካሚል የፈጠራ ባለሙያ ነህ። በቅርቡ ደግሞ ሄክስ ላብ የተሰኘ አነስተኛ እንዲሁም ደግሞ መካከለኛ የንግድ ተቋማትን የሚያግዝ ተቋም መስርተሃል። በአድማጮች ስም በእጅጉ አመሰግናለሁ። ያሰብከው ሁሉ እንዲሳካ እመኝልሃለሁ። መልካም ምሽት ይሁንልህ።
እሺ፣ እኔም ስለጋበዛችሁኝ በጣም አመሰግናለሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
መሰናዷችን ይቀጥላል። ከዚሁ የስራ ፈጠራ ርዕሰ ጉዳይ ሳንወጣ ዘ ዲስረፕተርስ ቤን አዲስ አበባ ውስጥ አሉ። በተለያዩ የስራ ዘርፍ ላይ እየሰሩ የሚገኙ ስራ ፈጣሪ ወጣቶች የመሰረቱት ማህበረሰብ ነው። ወጣቶቹ በሳምንት አንዴ በመሰባሰብ LLX ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ ላይ እየተሰባሰቡ የሚያጋጥሟቸውን ተግዳሮቶችና ልምዶቻቸውንም ይጋራሉ። ዲስረፕተርስ ማለት ያለውን የሚለውጥ የሚቀይር በሚል የሚያስ ሲሆን የስራ ፈጣሪ ማህበረሰቡ በንግዱ ዘርፍ የመረዳዳትና ትስስርን የመፍጠር እንዲሁም ደግሞ ተጽዕኖ መፍጠር የሚችል ማህበረሰብን የመገንባት ህልም ይዞ እየሰራ ይገኛል። ከአጋር መስራቾቹ ዶክተር ታምራት ሱልጣንና አበነዘር ባዬ ጋር ቆይታ አድርጌ ያሰናዳሁት ዘገባ ተከታዩ መሰናዷችን ነው። በየግላቸው ስራ ፈጠራ ላይ የተሰማሩ 5 ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተውት አልወደዱም። ይሄ ቡድን ዘ ዲስረፕተርስ ቲም የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አበነዘር ባዩ ይናገራሉ። በቅድሚያ አበነዘር ባዩ፣
መነሻ የነበረው ነገር ምንድነው? አንተኛ ጋር አብሮ ኦፖርቹኒቲ ዛሬ ማረጋቻለን ቻይና ስለሆነ በስራ ምክንያት ያለው ከኛ ጋር የነበረው መጀመሪያ የዲስራፕሽን ኮንሰፕት የጠነሰሰው ዮሐንስ ይባላል እና ቻይና እዛ ሰው ቆይቶ በኮቪድ ምክንያት ወደ አዲስ አበባ የመጣው በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር ያው ላይፍሰን ጊዜያቶች ቆይቶ ስለመጣ ማንንም መጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት፣ የተለያዩ ነገሮችን ሊያሳውቁ የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። ለኮሚኒቲም ደግሞ ለማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምን ያደረገው ኢወዝ ጀስት እንትን የሆነ ካዋል የሆኑ ነገር ነበር የነበረው ላፊታሚስኪ እንገናኝና የቴክ ወይም የቴክኖሎጂ ሴክተር ላይ ያለ የቴክኖሎጂ ሴክተር ላይ ሌሎች ሴክተሮች ላይ ያለ ለምንድነው ቡና የጠጣን ሳምንቱ ሙሉ ቢዝነስ ለመጀመር የሚያስብ የሚያጋጥማቸው ታሪኖች ምንድን ናቸው? ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው።
ዶክተር ታምራ ሱልጣን ዘ ዲስረፕተርስ ቲም የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ እቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል።
ዘ ዲስረፕተርስ ቲም ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉ ቻሌንጆች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉትን የሚያስፈልጉን ግብዓቶች እርስ በርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቅምና አነስተኛ ጀምሮ እንደ አዲስ ንግድ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በዚህ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹን በደንብ እናውቃቸዋለን። እንደ አይነት ደግሞ ችግሮቹን የሚያውቋቸው ደግሞ ስራ መፍጠር አዲስ ንግድ መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚገኙ አብረን ሆነን በመወያየት በመማማር እርስ በርስ በመደጋገፍ የተሻለን በመፍጠር ያለውን ምህዳር ለማስፋት ነው የምንጥረው። እዚህ ላይ ነው ፎከስ አድርጎ የሚሰራው።
ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል።
ከአምስት ዓመት በፊት የራሴ የሆነ የሶፍትዌር ካምፓኒ ለመጀመር አስቤ ገብቼ ይችላል። የተወሰነ ከተንቀሳቀስን በኋላ ብዙ ማናቸው ነገሮች ስለነበሩ ብዙ እንዲያደርጉ ብሎ የሚመክረን ሰውን ባለመኖሩ ከተወሰነ ጊዜ ተስረን ተዘግቷል። ስለዚህ ያም ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አንቺ ማመሩ በቀዳሚ የተገናኝተን ቡና እየጠጣን እናወራለን። ቡና እየጠጣን ስለ ቢዝነስ እናወራ ሌላ ቦታ ካሉን ስለ ቢዝነስ ብናወራ ይሻላል ተብሎ የተጀመረው። ዲስራፕተርስ ስም የተሰጠበት ምክንያት ያው አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪያት መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለት ምሱ ስለሆነ፣ ስለዚህ ከዚህ በፊት ይታወቃል። ከዚህ በፊት የተለያየ ኢትዮጵያ የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከራል እንጂ አብሮ ሰባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻላል ሊኖር ይችላል። ነገር ግን ለትልቅ በኮሚኒቲ ደረጃ አይቻላል እና እስኪ ይህንን ስታተስፎ እንቀየር እስኪ አብረን አንድ ላይ ተባብረን በተለያየ ሴክተር ላይ የሚመጣ ሰዎች አንድ ላይ ተባብረን የተሻለ ነገር ለራሳችን ከዛ ባለፈም ደግሞ ለኮሚኒቲው ፍሬት እናድርግ በሚል ነው ሰጠ።
የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል።
ከተመሰረተ አሁን 7 ወር ነው። ሲመሰረት ገና 3 ስራ ፈጣሪዎችን ንግድ ወደ ንግድ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበረው። አሁን ላይ ከ2000 በላይ ወጣቶችን በማህበራዊ ሚዲያም ከእንደገና ደግሞ በየጊዜ በምናዘጋጃቸው ተራ ክፍሎች ላይ ማሳተፍ ችለናል። አሁን ላይ ወደ 5 የሚጠጉ መራ ክፍሎች አሉ። እነዛም መራ ክፍሎች አንደኛው በየሳምንቱ የምናዘጋጀው ሶሻል ሚዲያ ነው። ከሱ ሻገር ግን ዲስትራክተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መርሃ ግብር አለን። አንዳንዶቹን መርሃ ግብሮች ኦንላይን የምንሰጣቸው፣ አንዳንዶቹን ደግሞ በአካል የምንሰጣቸው። እስካሁን አንድ የመርሃ ግብር አዘጋጅተናል፣ ትምህርታዊ መርሃ ግብሮች። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስትራክተርስ ሚዲያ ላይ ደግሞ ፖድካስቶች በተለይ ደግሞ ወጣቶች ወደ ስራ ለመግባት ወደ ስራ ፈጠራው ዓለም ከዛም ደግሞ ወደ ንግድ ፈጠራው ዓለም ለመግባት በጣም ከሚጉታቸው አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛና ሊረዱት በሚችሉ መልክ ተቀይረው አልተሰሩም። እነሱም በአማርኛ ወጣት ሊረዱት በሚችሉት መልክ የትኛውም አካባቢ ላይ ያለ ወጣት ሊረዳ የሚችለውን መራግ በመፍጠር ወጣቱ የሚማሩበትን የሚዲያ ፕሮግራሞችን ይለናል።
ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጪ በዋሽንግተን ዲሲና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ
እየጀመረን ያለነው የኛ ኮሚኒቲ ውስጥ ወደ አራት ሴሽን አካባቢ የኢትዮጵያ ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የኛ ኮሚኒታ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝት አይቀሩ። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ዴንቪ ቅድም እንዳልኩ ማህበረሰብ ለማስጀመር ይህንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶች የሚደግፍበትን ሁኔታ ለማመቻቸት እየሰራ ነው።
አቤነዘር ባዩ ዘዲስረፕተር ስደን ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል።
እየተሰራ ያለው አንዱ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። የፕላትፎርም ምንድነው አይዲያው? ኮሚኒቲ ላይ ኮሚኒቲ ላይ እኛ ምንነት ገንዘብ አንጠይቅም። ቻርጅ ነው ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር ምንድን እያንዳንዱ ሰው ኮሚትመንት ግን ወደ ገንዘብ ቀየር ወደ ኮይን የመቀየር ሀሳብ ነው። ስለዚህ ቅዳሜ ሰው ኮፊኒ ሳፕ ላይ ሲመጣ ወይም ሚሸና ሳፕ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት 10 ኮይን ከሆነ 10 ኮይን ይሰጠዋል። ሶስት ፕላስ ሜትር ሲሰጠው 10 ኮይን ከሆነ 10 ኮይን ይሰጠዋል። ስለዚህ እነዛ ኮይኖችን ሲ ይሰበስና ነገር ሜንሽፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሜንሽፕ የሚቀይረው። ነገር ኮሚኒቲ አሁን ኢንዲ ላይ ቻይና ላይ ሌሎችን ቦታዎች ላይ ልንሰራ ምናባቸው ነገሮች ገንዘብ ጀሬት ያደርጉ ብለን እናስባለንና ጀሬት ለሚደረግበት ሰዓት ከሚዲያ ከፖድካስት ጀሬት የሚደረጉት ገንዘቦችን የኮሚኒቲ ሜምበሮች እንዲጠቀሙ እነዛ ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ አይዲያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ኮሚኒቲ ለሚሰጣቸው ሰርቪሶች መጠቀም ይችላሉ።
የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ 77% የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አደን ገረመው። በሳምንት ቢያንስ ለተወሰኑ ቀናት ከቤት ሆኖ መስራት እየተለመደ የመጣ አዲስ አሰራር ይመስላል። ሆኖም በአንዳንድ የአሜሪካ ግዛቶች የሚገኙ ቀጣሪዎች ከቤት ሆኖ በመስራት ጉዳይ ላይ ከሌሎች የተለየ እይታና አመለካከት አላቸው። በዚህ ጉዳይ ላይ ዶራ ማኳሪ ያደረሰችን ዘገባ ስመኝሽ ቆየ ታቀርብልናለች።
በአሜሪካ ከቢሮ ውጪ ሆነው ከርቀት በሚሰሩ ሰራተኞች ብዛት የኮሎራዶ ግዛት ቀዳሚውን ስፍራ ይይዛል። 37.3% የሚሆኑ የግዛቱ ነዋሪዎች ቢያንስ አንድ ወይም ሁለት የሥራ ቀናትን ከቤታቸው ሆነው ይሰራሉ። የሜሪላንድ 37% ነዋሪዎች፣ የማሳቹሴትስ 66.4% ነዋሪዎች፣ የኡታ 36% ነዋሪዎች እና የዋሽንግተን ግዛት 34.8% ነዋሪዎችም እንዲሁ ከርቀት የሚሰሩ በመሆናቸው ግዛቶቹ በከፍተኛ ብዛት ከርቀት የሚሰራባቸው ስፍራዎች መሆናቸውን ሴሌክት ሶፍትዌር የተሰኘ ድህረ ገጽ ያወጣው መረጃ አመልክቷል። በአብዛኛው ዕውቀት ላይ መሰረት ያደረጉ ስራዎች የሚሰሩባቸው መስሪያ ቤቶች በርካታ ቁጥር ያላቸው ሰራተኞቻቸው ከርቀት እንዲሰሩ የመፍቀድ እድላቸው ሰፊ መሆኑን ሚያሚ በሚገኘው የፍሎሪዳ ዓለም አቀፍ ዩኒቨርሲቲ መምህር የሆኑት ራቪ ጋጀንድራን ያስረዳሉ። በተለይ በመረጃ ቴክኖሎጂ፣ ፋይናንስ፣ ትንታኔና ሌሎች ተመሳሳይ ስራዎች በሚታወቁ ግዛቶች በርካታ ሰራተኞቻቸው ከርቀት ሲሰሩ ልንመለከት እንችላለን የሚሉት ጋጀንድራን ኮሎራዶ በብዛት መተግበሪያዎች የሚሰሩበት፣ ኡታ ዕውቀትና ቴክኖሎጂን መሰረት ያደረገ ኢንዱስትሪ ለመፍጠር እየሞከረ ያለ፣ እንዲሁም ቨርጂኒያ፣ ኒውጀርሲና ሌሎች ተመሳሳይ አካባቢዎችም በአብዛኛው ዕውቀት ላይ መሰረት ያደረጉ ስራዎች የሚሰሩባቸው ናቸው ይላሉ። ጋጀንድራን እንደሚያስረዱት የዋሽንግተን ዲሲን ወጣ ያሉ አካባቢዎች የሚያካትቱት በሜሪላንድ ግዛት የሚኖሩ 37 ከመቶ ነዋሪዎችና የቨርጂኒያ 32.1 ከመቶ ነዋሪዎችም ከፌደራል መንግስት ጋር ተያይዞ በሚያተኩሩባቸው ዕውቀትን መሰረት ያደረጉ ስራዎች ምክንያት በርቀ ሰራተኞች ዝርዝር ላይ ከፍተኛ ስፍራ ይዘዋል። ካሊፎርኒያ ግዛት ግዙፉ የቴክኖሎጂ ማዕከል ሲሊከን ቫሊ የሚገኝበት ማዕከል ቢሆንም ከርቀት የሚሰሩ ሰራተኞቹ ብዛት ግን 29.9 ከመቶ በመሆኑ በመጀመሪያዎቹ 10 ግዛቶች ውስጥ አልተካተተም። ዕውቀትን መሰረት ያደረጉ ስራዎችን የሚሰሩ በርካታ ሰራተኞች አብዛኛውን ጊዜ ከተላልቅ ከተሞች ወጣ ባሉ አካባቢዎችና ዳርቻዎች ላይ ይኖራሉ የሚሉት ጋጀንድራን እንደ ካሊፎርኒያ ባሉ ግዛቶች የርቀት ሰራተኞቻቸው ብዛት 30 ከመቶ ሆኖ ቢመዘገብም እንደ ሳን ሆዜና ሳን ፍራንሲስኮ ባሉ ከተሞች ግን እስከ 60ና 70 ከመቶ ሊደርስ እንደሚችል ያመለክታሉ። በገጠራማዎቹ አካባቢዎች ደግሞ ይህ ቁጥር ከ30 በመቶም ያነሰ ሊሆን ይችላል። በቴክኖሎጂ ዙሪያ የሚሰሩ እንደ መረጃ ቴክኖሎጂና የኮምፒውተር ፕሮግራም ቀማሪዎች የመሳሰሉ ሰራተኞች ከርቀት ሆኖ መስራትን በቀላሉ በመላመድ የመጀመሪያዎቹ ናቸው። ቀስ በቀስ ግን ዝርዝሩ ሰፋ የሚሉት ኒውዮርክ በሚገኘው ፖሊቴክኒክ ኢንስቲትዩት ውስጥ የማኔጅመንት መምህር የሆኑት ቲሞቲ ጎልደን ናቸው። በተለይ ከኮቪድ-19 ወረርሽኝ በኋላ ከቴክኖሎጂ ውጪ ያሉ ሌሎች የሥራ አይነቶችም በርቀት ሆኖ የሚሰራበትን ሂደት ቀስ በቀስ እየተላመዱ መጡ የሚሉት ጎልደን ያስተዳደር ስልኮችን የማስተናገድና መረጃዎችን የመሰነድ ሥራዎችን የሚሰሩ ሳይቀሩ ከቤት መስራትን እየተላመዱ እንደመጡ ያስረዳሉ። እነዚህ ሰራተኞች ስራቸውን ኩባንያው ውስጥ በአካል መገኘት ሳያስፈልጋቸው ሊሰሩና ቴክኖሎጂን በመጠቀም ከሌሎች የሥራ ባልደረቦቻቸው እንዲሁም ከደንበኞቻቸው አሊያም ከሚያገለግሏቸው አካላት ጋር ሙሉ ለሙሉ ግንኙነት ማድረግ ይችላሉ ሲሉም ያስረዳሉ። ዝቅተኛ የርቀት ሰራተኞች ቁጥር ካላቸው ግዛቶች ውስጥ ሚሲሲፒ፣ ሉዚያና፣ ዋይኦሚንግ፣ አርካንሳስ እና ሰሜን ዳኮታ ይገኙበታል። ግን በእነዚህ ግዛቶች ውስጥም ቢሆን በከተማ ማዕከላት ውስጥ የሚኖሩ አብዛኞቹ ሰራተኞች ከገጠራማ አካባቢዎች በበለጠ በርቀት ሊሰሩ እንደሚችሉ ጋጀንድራን ያስረዳሉ። ጥናቱ እንደሚያሳየው 63 ከመቶ የሚሆኑ የአሜሪካ ሰራተኞች ከርቀት ሰርተው አያውቁም። ሆኖም ጋጀንድራንም ሆኑ ጎልደን እንደሚሉት የኮቪድ-19 ወረርሽኝ አሜሪካውያን ስራቸውን የሚያከናውኑበትን መንገድ በቋሚነት ለውጦታል። ሙሉ ለሙሉ ከርቀት ወይም ከርቀትና ከስራ ቦታ አደባልቆ መስራት አማራጭ መሆኑን ይቀጥላል የሚሉት ጎልደን ሁለቱም የስራ ቦታ አማራጮች ለአሰሪዎችም ሆነ ለሰራተኞች ጥቅሞችን የሚሰጥ ለውጤታማነትም ተቀባይነት ያላቸው የስራ አማራጮች ሆነው ተቀባይነት አግኝተዋል ይላሉ። ጋጀንድራንም አብዛኞቹ ተቋማት በተለይ ዕውቀትን መሰረት ያደረጉ ሰራተኞች በሚበዙባቸው የስራ ቦታዎች በርቀትና በስራ ቦታ ሆኖ መስራትን በማፈራረቅ ስራን ማከናወን የሚቻልበትን መንገድ ይበልጥ የሚቀበሉትና የበለጠ ተግባራዊ የሚያደርጉት ሁኔታ ይመስለኛል ሲሉ በጎልደን ሐሳብ ይስማማሉ። ምናልባትም 3 ቀን ከመስሪያ ቤት 2 ቀን ከቤት ወይም 3 ቀን ከቤት 2 ቀን ከመስሪያ ቤት መስራት አዲሱ ልምድ ሆኖ ይቀጥላል። በዶራ ማኳር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የምንነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ ተመልካቾቻችን ከአሜሪካ ድምጽ ተሰራጭ የሚቀርብላችሁ የጋቢና ቪኦኤ መሰናዶ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። በዝግጅታችን ላይ አስተያየት ወይም ጥያቄ ቢኖራችሁ የቪኦኤ አማርኛ ፌስቡክ ገጽ ላይ ለጋቢና ቪኦኤ ያላችሁ አድርሱን። የደንገረመው መሰናዶ መምራት ኤልያስ አስማረ ደግሞ በድምጽና ምስል ምህንድስና ነው። አብራናችሁ ነበር። ደህና ደሩ።